ይህ የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሐምሌ 18 2014 ዓ.ም ዝግጅታችን ጀመረ። በኢትዮጵያ የዩናይትድ ስቴትስ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን በአዳማ
ውብ የሆነችው የአዳማ ከተማ በቀን ከ600 በላይ ጎብኚዎችን ታስተናግዳለች። የብዙ ብሔሮች መናኸሪያ እንደመሆኗ መጠን ለምክክርና ለሰላም ግንባታ ጉልህ ሚና ያላት ከተማ ያደርግ።
ዛሬ በአዳማ ጉብኝት ያደረጉት አምባሳደሯ ከከተማው አስተዳደር ጋር በሰላምና ጸጥታ እንዲሁም በልማት ጉዳዮች ተወያይተዋል። ዝርዝር ዘገባውን በአብይ ርዕስ እናስደምጣችኋለን። በዩናይትድ ስቴትስ ዩጂን ኦሪገን ላይ የተካሄደ ባለው የ18ኛው የዓለም አትሌቲክስ ሻምፒዮና ኢትዮጵያን በማራቶን በወርቅ ያስጠራችው አትሌት ጎይተቶም ገብረስላሴ የምሽቱ እንግዳችን ናት።
ከምጠብቀው በላይ ነው የተደሰትኩት እና ሳሸንፍም ለየት የነበረ ደስታ ነበር የተሰማኝ።
በሁለተኛው አጋማሽ በቃለ ምልልስ አለን ሙሉውን እናስደምጣችኋለን። ጤና ይስጥልኝ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። ሲሳይ አሸናፊና ግርማ ደገፋው የምስልና ድምጽ አቀናባሪዎቻችን ናቸው። አበባየው ገበያው የዌብና የማህበራዊ ድረገጽ ፕሮዲሰራችን ናት። እስከ ምሽቱ 4 ሰዓት አብረናችሁ ቆያለን። እናንተም አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ እናስተላልፍላችኋለን። ከዚያም መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው ዋና ዋና የዓለም ዜና እንውሰዳችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ። በምስራቅ አፍሪካ ሀገሮች ጉብኝት እያደረጉ ያሉት የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ ዩኤስኤአይዲ ዋና አስተዳዳሪ ሳማንታ ፓወር ትናንት በሶማሊያ ከፕሬዚደንቱ ሐሰን ሼክ ማህሙድ ጋር ተገናኝተው ተነጋግረዋል። ከውይይታቸውም በኋላ ዩኤስኤአይዲ ሶማሊያ በርካታ አካባቢዎቿ ላይ ከፍተኛ ጉዳት እያደረሰ ያለውን የተራዘመ ድርቅ ለመዋጋት እንድትችል የ476 ሚሊዮን ዶላር እርዳታ የሚለግስ መሆኑን ይፋ አድርገዋል። ዩኤስኤድ ባወጣው መግለጫ እንዳስታወቀው ዋና አስተዳዳሪዋ ዩኤስኤድ በዚህ የአውሮፓ 2022 ዓመተ ምህረት ለሶማሊያ 707 ሚሊዮን ዶላር የሚጠጋ እርዳታ መለገሱን ተናግረዋል። ሳማንታ ፓወር ቅዳሜ በኬንያ ለድርቅና ለረሃብ ከተጋለጡ ኬንያውያን ጋር ተወያይተዋል። አካባቢው ላይ የደረሰውን ድርቅና የምግብ ቀውስ አጉልቶ ለማሳየት የታለመ ነው በተባለ ጉብኝታቸው ሚስ ፓወር የኬንያይቱ ቱርካና ክፍለ ግዛት ካቾጋ መንደር ነዋሪዎችን ሄደው አነጋግረው ድርቁ በማህበረሰቡ ላይ እያደረሰ ያለውን ሰፊ ጉዳት፣ የደቀነውን የቸነፈር ስጋት ተመልክተዋል። ያነጋገርኳቸው እናቶች ልጆቻቸው በአጣዳፊ የተመጣጠነ ምግብ እጥረት ተጎድተውባቸዋል፣ እንስሶቻቸውም አልቀውባቸዋል። በመተዳደሪያቸው ላይ ብርቱ ጉዳት ደርሷል። ሰዎች በገፍ ለሞት የሚጋለጡበት አደጋም ተደቅኗል ሲሉ አስጠንቅቀዋል። ዩናይትድ ስቴትስ ለአጋሮቿ የ1.6 ቢሊዮን ዶላር ድጋፍ ትለግሳለች ብለዋል ሳማንታ ፓወር። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የአፍሪካ ጉብኝታቸውን ትናንት ጀምረዋል። ላቭሮቭ ከግብፁ ፕሬዚደንት አብደልፋታህ አልሲሲ እና ከውጭ ጉዳይ ሚኒስትሩ ሳሚ ሹክሪ ጋር በካይሮ ተገናኝተዋል። ሁለቱ ወገኖች የዩክሬኑ ቀውስ በሚቆምበት ከሩሲያና ዩክሬን እህል ለገበያ ስለሚቀርብበት እና ሌሎች ጉዳዮችን በተመለከተ ተነጋግረዋል። ጉብኝታቸው በተጨማሪም ሁለቱንም ሀገሮች በገጠሟቸው ፖለቲካዊና ኢኮኖሚያዊ አንገብጋቢ ጉዳዮች ላይ አተኩሯል ተብሏል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። የዓለም የጤና ድርጅት የዝንጀሮ ፈንጣጣን አጣዳፊ ዓለም አቀፍ የጤና ስጋት ሲል የበሽታውን አሳሳቢነት ደረጃ አወጀ። ውሳኔውን አስመልክቶ በተባበሩት መንግስታት ድርጅት የጤና ተቋሙ የአስቸኳይ ጊዜ ኮሚቴ አባላት መካከል የሐሳብ ልዩነት ቢኖርም የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ባለፈው ቅዳሜ የበሽታውን አደጋና አጣዳፊነት አውጀዋል። ደረጀ ደስታ ዝርዝሩን ይዟል።
የዓለም ጤና ድርጅት ዳይሬክተር እንዲህ ያለውን ውሳኔ ሲወስን ለመጀመሪያ ጊዜ መሆኑ ተመልክቷል። የድርጅቱ ዳይሬክተር ዶክተር ቴድሮስ አድሃኖም ስለ ውሳኔያቸው ይህን ብለዋል።
We have an outbreak that has spread around the world rapidly through new modes of transmission.
ዓለም አቀፉን የጤና መስፈርትና ድንጋጌዎችን የሚያሟላ ምንነቱ በጥቂቱ የምናውቀው በመላው ዓለም በአዲስ አይነት የመተላለፊያ መንገድ በፍጥነት እየተሰራጨ የሚገኝ በሽታ አለ። በእነዚህ ሁሉ ምክንያቶች የተነሳ የዝንጀሮ ፈንጣጣ በዓለም አቀፍ ደረጃ መስፋፋት የዓለም አቀፉ ማህበረሰብ አስቸኳይ የጤና ስጋት የሚወክል መሆኑን ወስኛለሁ።
ዶክተር ቴዎድሮስ በሳቸው መመዘኛ ማንኪፓክስ የተባለ የሚጠራው የዝንጀሮ ፈንጣጣ አደጋ እጅግ ከፍተኛ ከሆነበት አውሮፓ በስተቀር በተቀረው ዓለም መጠነኛ ነበር ሲሉ ተናግረዋል። የበሽታው መስፋፋት ከተነገረበት ከሁለት ወራት ጀምሮ ዩናይትድ ስቴትስ ውስጥ ለበሽታው የተጋለጡት ከ2800 ሰዎች በላይ መሆናቸው ተመልክቷል። የዓለም ጤና ድርጅት የዝንጀሮ ፈንጣጣ ባለሙያ ዶክተር ራዝመንድ ሉዊስ በዚህ ሳምንት በሰጡት መግለጫ ከአፍሪካ ውጭ ካሉት የበሽታው ተጋላጮች 99% የሚሆኑት ወንዶች መሆናቸውን አመልክተው ከነዚህ ውስጥ 98% የሚሆኑት ተመሳሳይ ጾታ ካላቸው ሌሎች ወንዶች ጋር ወሲባዊ ግንኙነት የሚያደርጉ መሆናቸውን ተናግረዋል። ዓለም አቀፉ የጤና ድርጅት አስቸኳይ አዋጅ ምንም እንኳ የአደጋውን ከፍተኛነት ደረጃ የገለጸ ቢሆንም በሽታው በተለየ ሁኔታ ተላላፊ ወይም ሰው ጨራሽ አለመሆኑን አመልክቷል። እስካሁን በበሽታው የሞቱት በናይጄሪያና ኮንጎ ውስጥ የሚገኙ 2 ሰዎች ብቻ መሆኑን ተመልክቷል። በጤና ባለሙያዎች መካከል በሽታውን አስመልክቶ ስላለው ልዩነት ዶክተር ቴዎድሮስ ሲናገሩ
I know this has not been an easy or straightforward process.
የዚህ ሂደት ቀላል ወይም ቀጥተኛ አለመሆኑንና በኮሚቴው መካከል የተለያየ አመለካከት መኖሩን አውቃለሁ። ዓለም አቀፉ የጤና ድንጋጌና መስፈርት በዓለም አቀፍ ደረጃ ለሚስፋፉ በሽታዎች ምላሽ ለመስጠት ወሳኝ መሳሪያዎች ሆነው ይቀጥላሉ። ይሁን እንጂ ግን ይህ ሂደት ያን ወሳኝ መሳሪያ በሚገባ እንዲታነጽ፣ ይበልጥ እንዲሰፋና ይበልጥ ውጤታማ እንዲሆን ማድረግ የሚያስፈልግ መሆኑን በድጋሚ ያመለክቷል።
የዓለም አቀፍ የጤና ድርጅት ዳይሬክተሩ የዝንጀሮ ፈንጣጣ ከ70 በላይ አገሮች ውስጥ አስደናቂ በሆነ ሁኔታ ውስጥ መስፋፋት በሽታው በዓለም አቀፍ ደረጃ ያለውን አስቸኳይ አሳሳቢነት ያመለክታል ብለዋል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሩሲያ በዩክሬን ኦዴሳ ወደብ ላይ ያካሄደችው የሚሳኤል ጥቃት እህል ወደ ውጪ እንዲላክ የተደረሰውን ስምምነት አያሰናክልም አለች። በሚሳኤል ጥቃቶቹ የተመቱት ወታደራዊ ስፍራዎች ናቸው እንጂ እህል ከማጓጓዝ ጋር ከተያያዙ ተቋማት ጋር ግንኙነት ያላቸው አይደሉም ብለዋል የክሬምሊን ቤተመንግስት ቃል አቀባይ ዲሚትሪ ፔስኮቭ ዛሬ ሰኞ በሰጡት መግለጫ። ሚሳኤሎቿ ወደቡን መምታታቸውን ሩሲያ ከትናንት በስቲያ ቅዳሜ አስተባብላ የነበረ ቢሆንም ጥቃቱን ማድረሷን ትናንት አምናለች። ዩክሬንና ሩሲያ ስምምነት መፈረማቸውን ተከትሎ ተቋርጦ የከረመውን እህል የመላክ እንቅስቃሴ ለመቀጠል እየተዘጋጁ መሆናቸውን የዩክሬን ባለስልጣናት ተናግረዋል። በሁለቱ ሀገሮች መካከል ስምምነት እንዲቋጭ የሸመገሉት የተባበሩት መንግስታት ድርጅትና ቱርክ ሲሆኑ ሩሲያ ወረራዋን ከጀመረችበት ጊዜ አንስቶ ባጠረቻቸው የጥቁር ባህር አካባቢዎች እህል የጫኑ መርከቦች እንዲያልፉ እንድትፈቅድ ይጠይቃል። በሁለቱ ሀገሮች መካከል የተደረሰው ስምምነት ዓለም አቀፉን የምግብ ቀውስ ለማቃለል የሚረዳ ትልቅ እርምጃ ተብሎ ተመስግኗል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ስምምነቱን ተስፋና እፎይታን የፈነጠቀ እርምጃ ሲሉ አድንቀዋል። ሩሲያ ኦዴሳ ወደብ ላይ ያደረሰችውን የሚሳኤል ጥቃት በተመለከተ የተናገሩት የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ የተደረሰውን ስምምነት እያሰናከለች ነች ሲሉ ነቀፌታ አሰምተዋል። በሌላ በኩል ጥቃቱ ሩሲያ ስምምነቱን ለማክበር ቁርጠኛ መሆኗን እጅግ አጠራጣሪ የሚያደርግ እንደሆነ የጠቆሙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የመንግስታቱ ድርጅት ቱርክና ዩክሬን እህል ፈጥኖ ለዓለም ገበያ እንዲቀርብ ያደረጉትን ጥረት የሚጎዳ አድራጎት መሆኑንም ተናግረዋል። ቱኒዚያውያን ለፕሬዝደንት ካይ ሳኢድ ተጨማሪ ስልጣን ይሰጣል በተባለ አዲስ ህገ መንግስት ላይ የውሳኔ ህዝብ ድምጻቸውን ዛሬ ሲሰጡ ውለዋል። ፕሬዝደንቱ ሀገሪቱን ከፖለቲካዊና ኢኮኖሚያዊ ቀውሶች ለመታደግ እርምጃ መውሰድ አለብኝ በማለት ከአንድ አመት በፊት ፓርላማውን ማገዳቸው የሚታወስ ነው። ነቃፊዎች አዲሱን ህገ መንግስት ፕሬዝደንቱን ስልጣን ተቀልለው ራሳቸው ሊይዙ ያደረጉት ነው በማለት የወቀሱ ሲሆን ከዛሬው ውሳኔ ህዝብ በፊት በነበሩት ቀናትም የተቃውሞ እንቅስቃሴዎች ተካሂደዋል። ተቃዋሚ ፓርቲዎችና የሲቪል ማህበረሰብ ቡድኖች ህዝቡ እንዳይሳተፍ ቅስቀሳ ባካሂዱም አዲሱ ህገ መንግስት በቂ የድጋፍ ድምጽ አግኝቶ ያልፋል ተብሎ እንደሚጠበቅ ዜናው ጨምሮ አመልክቷል። ለውሳኔ ህዝብ የቀረበው አዲሱ ህገ መንግስት ለፕሬዝደንት ሳኢድ ሁሉንም የሥራ አስፈጻሚ ስልጣንና የጦር ኃይሎች ጠቅላይ አዛዥነቱን የሚሰጣቸው ሲሆን የፓርላማ ይሁንታ ሳያስፈልጋቸው ሹመቶች እንዲሰጡም ይፈቅድላቸዋል። ለዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጅት ታየን ለዓለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ሐምሌ 18 2014 ዓ.ም ዝግጅታችንን ነው በማዳመጥ ላይ የምትገኙት። ዝግጅቶቻችንን እንዲህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voaamharic የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው የአብይ ርዕስ ዘገባችን እንወሰዳችሁ። በአብይ ርዕስ ዘገባችን ወደ አዳማ ነው የምንወስዳችሁ። ዛሬ በአዳማ ጉብኝት ያደረኩት በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን ከከተማው አስተዳደር ጋር በሰላምና ጸጥታ እንዲሁም በልማት ጉዳዮች ተወያይተዋል። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ በአዳማ የገነባውን የሕክምና ላብራቶሪም ጎብኝተዋል። ገልሞ ዳዊት ነው የተከታተለው፣ እንደሚከተለው ያቀርበዋል።
በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ ትሬሲ ጃኮብሰንን በአዳማ ተቀብለው ያነጋገሩት የአዳማ ከተማ ከንቲባ አቶ ኃይሌ ጀልዱ ናቸው። ሁለቱ ዛሬ ረፋድ ላይ ባደረጉት ውይይት በከተማዋ ስላለው ልማትና ጸጥታ ዙሪያ መምከራቸውን ከንቲባው ለጋዜጠኞች ገለጻ ባደረጉበት ወቅት ጠቅሰዋል።
አለብየ ከኛ ፍከስተዋል አዳማ በልናን ወሊመሪ ገገስና ይራ አዳማ ሶቺውን ምሶማ ጋርጋራ ረጅርቱ
ስለ ሀገራችን በተለይ አዳማ ባለው አጠቃላይ ሁኔታ ላይ ምክክር አድርገናል። በተለይ ከተማዋ የተለያዩ ልማታዊ ስራዎችን በመከወን ላይ እንደመሆኗ ዩናይትድ ስቴትስ ለከተማዋ ድጋፍ እንድታደርግም ጠይቀናል። በአዳማ ስላለው አጠቃላይ ሁኔታ በተለይ ስለ ሰላም በከተማዋ ያሉ ሁሉም ነዋሪዎች አብሮ በመሆን ልማት ላይ ተሰማርተው እንዳሉ ሙሉ ገለጻ ሰጥተናቸው እሳቸውም አብረውን ሊሰሩ ስላቀዱት እቅድ አጋርተውናል።
አቶ ኃይሌ በጸጥታ ዙሪያም ከአምባሳደር ትሬሲ ጋር መምከራቸውን አክለው አስረድተዋል።
መጋልኩን ነጋቡ ሱዳፍ ሰባብ ሰለሚን ወሊንጅራቹፍ ሙጠኖጋ ከንቀቡፍ
ይህች ከተማ ብዙ ብሔር ብሔረሰቦች በሰላም አብረው በመኖር ጥሩ ተሞክሮ ያለባት ከተማ መሆኗን፣ ይህ ጥሩ ተሞክሮ አገራዊ እንዲሆን የበኩላችንን በመወጣት ላይ መሆናችንን፣ እንዲሁም የወጣቱን የሥራ አጥ ችግር ለመቅረፍ እየተደረገ ያለውን ጥረት አብራርተንላቸዋል። በአጠቃላይ በልማታዊ ስራ ውስጥ የህብረተሰቡ ተሳትፎ ምን እንደሚመስል ገልጸንላቸዋል።
በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲን በዚህን ጊዜ ሲናገሩ ዩናይትድ ስቴትስ ለከተማዋ እየሰጠች ያለችውን ዘርፈ ብዙ ድጋፎችን አሁንም ትቀጥላለች ብለዋል።
In the beautiful city of Adama, which I now understand is a fabulous multicultural city that welcomes 600 visitors a day.
ውብ የሆነችው የአዳማ ከተማ በቀን ከ600 በላይ ጎብኚዎችን ታስተናግዳለች። የብዙ ብሔሮች መናኸሪያ እንደመሆኗ መጠን ለምክክርና ለሰላም ግንባታ ጉልህ ሚና ያላት ከተማ ያደርጋታል። ከከንቲባው የሰማሁት ነዋሪዎች በጋራ ስለ ከተማዋ እንዲሁም ሀገራዊ ጉዳይ ምክክር ማድረጋቸው ነው። ይህ ደግሞ ከከተማ አልፎ ለሀገር ሰላም አዎንታዊ ሚና አለው። ሌላው ደግሞ ከተማዋ ወጣቶችንና ጎልማሶችን በልማት ስራዎች ላይ እያሳተፈች እንዳለች ተረድቻለሁ። ሰላም የሚሰፍነው ወጣቶች በልማቱ ተጠቃሚ ሲሆኑ ነው። ስለዚህ ከአዳማ ከኦሮሚያ በአጠቃላይ ከኢትዮጵያ ጋር ያለንን አጋርነት ወደፊትም ማጠናከር እንፈልጋለን።
አምባሳደር ትሬሲ ዩናይትድ ስቴትስ በተለይ በጤና ዘርፍም ለአካባቢው ነዋሪዎች እያደረገች ያለውን ድጋፍ ትከተላለች ካሉ በኋላ በአዳማ በዩናይትድ ስቴትስ የልማት ትራዲዮ ድርጅት USAID የተገነባውን የሕክምና ላብራቶሪን ጎብኝተዋል። በመጋቢት 2004 እንደገና ተገንብቶ ስራ የጀመረው ይህ ላብራቶሪ 3 ሚሊዮን የአሜሪካን ዶላር ወጪ የተደረገበት ሲሆን በአካባቢው ያሉ ከ20 ሚሊዮን በላይ ነዋሪዎችን ተጠቃሚ በማድረግ ላይ እንደሆነም ተነግሯል። ለአሜሪካ ድምጽ ገልሞ ዳዊት ከምስራቅ ሸዋ ዞን አዳማ ከተማ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሰኞ ምሽት የአማርኛ ቋንቋ አገልግሎት ዝግጅታችን ነው በመከታተል ላይ የምትገኙት። ያስደመጥናችሁ ለዕለቱ አብይ ርዕስ ዘገባ የያዝነውን ነበር። የትንታኔው መጽሔት ይቀጥላል። ለትንታኔ በመረጥነው ርዕሰ ጉዳይ ወደ ጉጂ ነው የምንወስዳችሁ። በኦሮሚያ ክልል ጉጂ ዞን ሰባ ቦሩ ወረዳ ውስጥ በተከሰተ የምግብ እጥረት ምክንያት የሰዎች ሕይወት ማለፉን ነዋሪዎች ሲገልጹ፣ ክልሉ የምግብ እጥረቱን እንጂ ሰዎች ስለመሞታቸው መረጃ የለኝም ብሏል። ስሙን በቅርቡ ወደ ሙሳ ጎኖፋ የቀየረውና በቀድሞ ስሙ የዞኑ አደጋ ስጋት ስራ አመራር ጽህፈት ቤት ተብሎ የሚጠራው በምግብ እጥረት ወደ 29,000 የሚጠጉ ሰዎች በምግብ እጥረት መጋለጣቸውን ለአሜሪካ ድምጽ ገልጿል። ድርቁን ለመከላከል በመንግስትና መንግስታዊ ያልሆኑ እንዲሁም ከህብረተሰቡ ይደረግ የነበረው እርዳታ አሁን በመንግስት ብቻ እየተደረገ መሆኑን ተናግረው የእርዳታ ፍሰቱ ወጥነት የለውም ሲሉ ገልጸዋል። የኦሮሚያ ክልል ሙሳ ጎኖፋ በበኩሉ በድርቅ ለተጎዱ የክልሉ ዞኖች እርዳታ ማድረስ እንደቀጠለ ገልጾ በጉጂ ዞን ሰባ ቦሩ ወረዳ በምግብ እጥረት የተከሰተው የሰው ህይወት ስለመጥፋቱ መረጃ እንዳልደረሰው አስታውቋል። ዘገባው የፀሐይ ዳምጠው ነው፣ እንደሚከተለው ይቀርባል።
በኦሮሚያ ክልል ጉጂ ዞን ሰባ ቦሩ ወረዳ የሚገኙ ነዋሪዎች ከዚህ ቀደም ከብቶቻቸውን ያሳጣቸው የበረታ ድርቅ የምግብ እጥረት በማስከተሉ ሰዎች እየተጎዱ መሆኑን ተናግረዋል። አቶ ገመቹ ኦዶ የወረዳው ነዋሪ ናቸው።
እርዳታ በመንግስትም ሆነ መንግስታዊ ባልሆኑ ድርጅቶች ይቀርባል። ነገር ግን በቂ አይደለም። የመንግስት ድጋፍም ተከታታይነት የለውም፣ ይቆራረጣል። እንደ ወረዳው በረሃብ የሞቱ ሰዎች ቁጥር 12 ናቸው።
ሌላው አቶ ክፍሌ ቃበቶ የተባሉ የአካባቢው ነዋሪ እየተደረገ ያለው እርዳታ በቂ አለመሆኑን ይናገራሉ።
ድርቁ አሁንም ቀጥሏል። መቀጠል ብቻም ሳይሆን ህጻናት፣ ሴቶችና አዛውንቶች በረሃብ እየሞቱ ነው። የመንግስት እርዳታ ቢመጣም ህዝቡ ሰፊ ስለሆነ በተለይ ደግሞ በጉጂ ዞን ሰባ ቦሩ ወረዳ አብዛኛው ቆላማ በመሆኑ ምርታማ አካባቢ አይደለም። ምንም እህል የለም። በተጨባጭ የሚታይ ነገር ነው። ከፍተኛ የምግብ እጥረት ነው ያለው።
በቅርቡ ስሙን ከኦሮሚያ ክልል አደጋ መከላከል ወደ ቡሳ ጎኖፋ የቀየረው በወረዳው ጽህፈት ቤት የመልሶ ማቋቋም ቡድን መሪ አቶ በዳዳ በሪሶ ወረዳው ቆላማና ምርት አልባ አካባቢ በመሆኑ የምግብ እጥረት መከሰቱንና ነዋሪ መቸገሩን ተናግረዋል።
አሁን ባለው ሁኔታ ሰው ተርቦ ራሱን ስቶ ወደ መሞት ደረጃ ላይ ደርሷል። ሰው የሚበላው አቶ የሚያድርበት ቤት አቶ ከሚኖሩበት በጸጥታና በድርቁ ምክንያት ተነስቶ ወደ ከተማ ገብቶ፣ በከተማ ደግሞ ማደሪያም የለም። በጣም ተቸግረናል። ያገኙት ቦታና ዛፍ ስር እያደሩ ይገኛሉ። እንደ እኛ ወረዳ የተፈናቀሉት ሰዎች ቁጥር 38,442 ናቸው። የተፈናቀሉት በወረዳው ከተለያዩ ገጠራማና ወደ ቆላ አካባቢ ያሉት ቀበሌዎች ነው። አሁን ተጠልለው ያሉት ደግሞ ሰባ ቦሩ ወረዳ ላይ ነው። ሌሎች ደግሞ በአርሶ አደሮች ሰርቶ ማሳያ ውስጥ ናቸው። በምግብ እጥረት እንደ ወረዳው የሞቱ ሰዎች ቁጥር 5 ናቸው። ለከፍተኛ ረሃብ የተጋለጡት ደግሞ 22,450 አባወራዎች ናቸው።
አቶ ሱሌማን ጃርሶ በጉጂ ዞን ወደራ ወረዳ ነዋሪ ናቸው።
የዝናብ ሁኔታ ተሻሽሏል ማለት አይቻልም። ከዚህ ቀደም እዚህ አካባቢ ሁለት ክረምት ነው ያለው። አንዱ ትልቁ ክረምት ይባላል። እሱ የበልግ ዝናብ ነው። አንዱ ደግሞ የመጣ ያለው ነሐሴ ወር የሚጀምር ነው። እኛ ሁለት የዝናብ ጊዜ አለን። የዝናብ ጊዜ ለዚህ አካባቢ ህዝብ ወሳኝ ነው። ነገር ግን ትልቁ ብለን የምንጠራው ዝናብ ወቅት ከሶስት ዓመት ወዲህ ጠፍቷል። በዚህ ሳቢያ ድርቅ ተከስቷል። ይሁን እንጂ ዘንድሮ ከሁለት ወር በፊት ዝናብ ዘንቦ ህዝቡ ዘርዘርቶ ነበር። ወዲያውኑ ፀሐይ ወጣበትና ተበላሽቷል። እናም ድርቁ ቀጥሏል። ይህም በጣም አሳሳቢ ነው።
የኦሮሚያ ክልል ቡሰ ጎኖፋ ምክትል ኃላፊ አቶ ገረሞ ኦሊቃ በድርቅ ለተጎዱ ዞኖች እየተደረገ ያለውን ድጋፍ አስረድቷል።
የተመቸ ሁኔታ እስከሚፈጠር አምርቶ ራሳቸውን እስኪችሉ ድረስ የማገዝ የመርዳት ስራ ይቀጥላል ማለት ነው። ችግሩ እንዳለ ይታወቃል እና የአካባቢውን የመርዳት የማገዝ ስራ ዞንም በወረዳም በክልል ደረጃም እንደዚሁም በፌዴራል በመደበኛነት ይቀጥላል ማለት ነው። እንግዲህ ባለፈው በአብዛኛው ህብረተሰቡና በተለይ እንስሳትም እንዲተርፉና ችግሩን እንዲቋቋሙ የተደረገ የኦሮሚያ ክልል ህብረተሰብ በሙሉ ሰሜን፣ ደቡብ፣ ከምዕራብ፣ ምስራቅ በሙሉ ተንቀሳቅሶ ያሉትን በማገዝ የህዝብ እንዲያገግምና ከችግሩ እንድላቀቅ ማድረግ ስራ በስፋት ተጀምሯል። ይሄ ተጠናክሮ ይቀጥላል ማለት ነው።
በምግብ እጥረት ሳቢያ የሰዎች ህይወት ስለማለፉ ግን መረጃ እንደሌላቸው ተናግረዋል።
ይህንን መረጃ እኛ አላገኘንም። ሰዎች በረሃብ ምክንያት እንዳይጎዱ አስፈላጊ ሁሉ ጥረት እየተደረገ ነው። በምግብ እጥረት የከፋ ችግር ራሱም ገጥሞን ሰው ሞተ የሚል መረጃ አላገኘንም። ተጨማሪ የማረጋገጥ ስራ እንሰራለን።
በደቡብ ኢትዮጵያ ከፊል ቆላማና ወይና ደጋ አካባቢ በመጣል የሚታወቀው የበልግ ዝናብ በተለያዩ አካባቢዎች ዘግይቶ መጀመሩን በአንዳንድ ቦታዎችም አለመጣሉን የኢትዮጵያ ብሔራዊ ሜትሮሎጂ ኢንስቲትዩት ከዚህ ቀደም መግለጹ አይዘነጋም። በተለይ በደቡብ ምስራቅ ኦሮሚያ ዘግይቶ የጀመረው የበልግ ዝናብ በመቋረጡ በሰብሎች ላይ ጉዳት ማድረሱን የክልሉ የግብርና ቢሮ መግለጹን መዘገባችን አይዘነጋም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ዘጋቢዎቻችንን እናመሰግናለን። አድማጮች፣ እስቲ አሁን ደግሞ ወደ ጣሊያን የባህር ዳርቻ እንውሰዳችሁ። ከአንድ ሺህ በላይ የሚሆኑ ስደተኞች የምርጫ ዘመቻ በማድረግ ላይ ካለችው ጣሊያን ባህር ዳርቻ ደርሰዋል። በመቶ የሚቆጠሩ ስደተኞች በሰብአዊ ግልጋሎት ላይ በተሰማሩ መርከቦች ላይ ሆነው ተቀባይ ወደብ እየተጠባበቁ ባሉበት ሰዓት ተጨማሪ ከአንድ ሺህ በላይ ስደተኞች የጣሊያን ባህር ዳርቻ ደርሰዋል ሲሉ መንግስታዊ ያልሆኑ ድርጅቶችና ባለስልጣናት ትላንት አስታውቀዋል። ዘገባው የኤኤፍፒ ነው። እንግዱ ወልዴ እንደሚከተለው ወደ አማርኛ መልሶታል።
ወደ ጣሊያን የሚደረገው የስደተኞች ቁጥር መጨመር በበጋ ወቅት አዲስ ባይሆንም በዚህ ዓመት ግን ጣሊያን ለአስቸኳይ ምርጫ እየተዘጋጀች ባለበትና ቀኝ አክራሪዎች ስልጣን ሊቆናጠጡ ይችላል ተብሎ በሚጠበቅበት ሰዓት በመከሰት ላይ ነው። የጣሊያን የአገር ውስጥ ጉዳይ ሚኒስቴር እንዳለው ከእንደ አውሮፓውያን አቆጣጠር ጥር 1 እስከ ሐምሌ 15 ባለው ጊዜ ውስጥ 34,000 የሚሆኑ ስደተኞች በባህር ተጉዘው ጣሊያን ሲደርሱ ይህም ባለፈው ዓመት በተመሳሳይ ጊዜ ከነበረው 25,000 ስደተኞች ጋር ሲነጻጸር እድገት አሳይቷል። ባለፈው ቅዳሜ ከ600 የሚበልጡ ስደተኞች በደካማ ጀልባዎች የሜዲትራኒያንን ባህር ለማቋረጥ በሚሞክሩበት ወቅት በንግድ መርከቦችና በባህር ድንበር ጠባቂዎች እርዳታ ተርፈው በተለያዩ የሲሲሊ ወደቦች አርፈዋል። ምክንያቱ እስካሁን ተለይቶ ባልታወቀ ሁኔታ የሞቱ የአምስት ሰዎች አስክሬንም ተገኝቷል። የሲሲሊ ግዛት ፕሬዝደንት የሆኑት ኔሎ ሙሶሚሲ እንዳሉት የሜዲትራኒያን ባህር ተስፋ የቆረጡ ሰዎች የመቃብር ቦታ እየሆነ መጥቷል። ከቱኒዚያ የተነሱ 522 የሚሆኑ የአፍጋኒስታን፣ ፓኪስታን፣ ሱዳን፣ ኢትዮጵያ፣ ሶማሊያና የሌሎችም ሀገር ዜጎች ስደተኞች ደግሞ በ15 ጀልባዎች ተጭነው ቅዳሜ ላምፔዱሳ ደሴት ደርሰዋል። የጣሊያን መገናኛ ብዙሃን እንደዘገቡት በወደቧ የሚገኘው የመቀበያ ጣቢያ ተጨናንቋል። ከ250 እስከ 300 ሰዎችን ለማስተናገድ የተሰራው ጣቢያ አሁን 1200 ሰዎችን በማስተናገድ ላይ ነው። ላ ሲሲሊካ ዴይሊ የተባለ ጋዜጣ በቅርቡ ላምፔዱሳ የደረሱት ስደተኞች በመቶ የሚቆጠሩ ሰዎችን በሚጭኑ መርከቦች እንዲሁም በአየር በሚነፉ ጀልባዎች ተጭነው እንደደረሱ ዘግቧል። ጋዜጣው አክሎም አንዲት ሴትን ጨምሮ አራት ቱኒዚያውያንን የያዘ ጀልባ ቱኒዚያንና ጣሊያንን የሚለየውን ባህር ካቋረጠ በኋላ ካላ ፒሳና ባህር ዳርቻ ደርሷል። በተጨማሪም ጋዜጣው እንዳለው ከሊቢያ የተነሳውና 123 የሚሆኑ የፓኪስታን፣ ባንግላዴሽ፣ ግብጽና ሱዳን ዜጎችን የያዘ መርከብ የጣሊያን የባህር ጠባቂዎች ይዘዋል። መንግስታዊ ያልሆኑ ድርጅቶች በሜዲትራኒያን ባህር ላይ የድረሱልኝ ጥሪ የሚያሰሙ በመቶ የሚቆጠሩ ስደተኞችን ማዳን ቀጥለዋል። ሲዎች የተሰኘው የእርዳታ ድርጅት ቅዳሜ ዕለት ብቻ 4 የነፍስ አድን ስራዎችን አከናውኗል። ድርጅቱ በትዊተር ገጹ እንዳስታወቀው ሴቶችና ህጻናትን፣ የ9 ወር እርጉዝን እንዲሁም በቃጠሎ ክፉኛ የተጎዳ በሽተኛን ጨምሮ 428 ሰዎችን አድኖ በመርከቡ ላይ ጭኗል። ኦሽን ቫይኪንግ የተሰኘ ሌላ የእርዳታ ድርጅት ደግሞ 3 የነፍስ አድን ስራዎችን ቅዳሜ ዕለት ሲያከናውን በተጨናነቁና በአየር በሚነፉ ጀልባዎች ላይ 57 ብቻቸውን ያሉ ለጋ ህጻናትን ጨምሮ 87 ሰዎችን አድኗል። ሴቶችንና ህጻናትን የሚያካትት 108 ሰዎችን የያዘ ጀልባም በተመሳሳይ መንገድ አድነዋል። ድርጅቱ እንዳለው በድምሩ 109 ስደተኞች በድርጅቱ መርከብ ላይ እንክብካቤ በማግኘት ላይ ናቸው። የዓለም አቀፍ ስደተኞች ድርጅት እንደሚገምተው በያዝነው የፈረንጆች ዓመት ብቻ 990 የሚሆኑ ስደተኞች በሜዲትራኒያን ባህር ላይ ህይወታቸው አልፏል። የዚህ ዓመት ስደተኞች መበራከት በኢጣሊያን ባለው የፖለቲካ ትኩሳት ወቅት መሆኑ አሳሳቢ ሆኗል። ለውጥ አቀንቃኙ ጠቅላይ ሚኒስትር ሰርጂዮ ማሪዮ ድራጊ ባለፈው ሳምንት ስልጣናቸውን ሲለቁ፣ ፕሬዝደንቱ ደግሞ ፓርላማውን በትነው ለመስከረም 15 ምርጫ እንዲደረግ ወስነዋል። የአውሮፓን የበላይነት የሚያቀነቅነው የጣሊያን ወንድማማችነት ፓርቲና ጸረ ስደተኛው ሊግ የተሰኘው ፓርቲ ስልጣኑን ሊቆናጠጡ ይችላሉ የሚል ግምት አለ። የሊጉ መሪ ማቴዎ ሳልቪኒ 411 ስደተኞች ላምፔዱሳ በደረሱ በሰዓታት ውስጥ አውግዘዋል። ሳልቪኒ በፈረንጆቹ 2019 ዓመተ ምህረት የስደተኞች ሚኒስትር በነበሩበት ወቅት 147 ስደተኞችን የያዘ መርከብ እንዳያርፍ አግደዋል በሚል በመከሰሳቸው በመጪው መስከረም የፍርድ ቤት ቀጠሮ አላቸው። ሳልቪኒ ክሱን አስተባብለዋል። AFP ለላከው ዘገባ እንግዶ ወልድ ነኝ ከአሌክዛንድሪያ ቨርጂኒያ።
ወደ ተከታዩ ዘገባ ስናልፍ ይህንንም ዘገባ ያሰናዳው እንግዱ ወልዴ ነው። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የአፍሪካ ጉብኝታቸውን ትላንት ሲጀምሩ ከግብፁ ፕሬዚዳንት አብዱል ፈታህ አልሲሲና ከውጭ ጉዳይ ሚኒስትሩ ሳመህ ሹሪ ጋር በካይሮ ተገናኝተው ተወያይተዋል። ሁለቱም ወገኖች የዩክሬን ቀውስ በሚቆምበት ከሩሲያና ዩክሬን እህል ለገበያ ስለሚቀርብበት ስለ ጋራ የንግድ ስምምነት፣ ቀጠናዊ ግጭቶች እንዲሁም ሩሲያ በግብጽ እየተከተለች ባለው የኒውክሌር ኃይል ማመንጫ ዙሪያ ውይይት አድርገዋል። ኤድዋርድ የራኒያ ከካይሮ ያጠናቀረው ዘገባ ነው። እንግዲህ ወልዴ እንደሚከተለው ያቀርበዋል።
የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የአፍሪካ ጉብኝታቸውን በግብጽ ሲጀምሩ ሁለቱንም ሀገሮች በገጠሟቸው ፖለቲካዊና ኢኮኖሚያዊ አንገብጋቢ ጉዳዮች ላይ አተኩረዋል። ሁለቱም ሀገሮች በዓመት ከ4-5 ቢሊዮን ዶላር የሚገመት የንግድ ልውውጥ ያላቸው ሲሆን የዩክሬኑ ግጭትና የኮሮና ወረርሽኝ በቱሪዝም፣ የእህል ንግድና የኃይል አቅርቦት ላይ ተጽዕኖ አሳድሯል። የሩሲያው የውጭ ጉዳይ ሚኒስትርና የግብፁ አቻቸው ሳመህ ሹክሪ ትናንት እሁድ በጋራ በሰጡት ጋዜጣዊ መግለጫ ሁለቱም ወገኖች በጋራ የሚያሳስቧቸውን ጉዳዮች ለመፍታት እየሰሩ መሆኑን አመልክተዋል። የግብፁ የውጭ ጉዳይ ሚኒስትር ሳመህ ሹክሪ የዩክሬኑ ግጭት ስላስከተለው ተጽዕኖ ይህን ብለዋል።
የዩክሬኑ ግጭት በግብጽ የምግብ ዋስትና፣ የኃይል ፍላጎት ላይ እንዲሁም ከውጭ ዓለም ጋር ባላት የንግድና ኢኮኖሚ ግንኙነት ላይ ተጽዕኖ አሳድሯል። መፍትሄ የሚያሻው የዋጋ ግሽበትንና የአቅርቦት ችግርን ፈጥሯል።
ሽኩሪ በመቀጠል እንዳሉት የዩክሬኑ ግጭት ውይይትን መሰረት ያደረገ ዲፕሎማሲያዊ መፍትሄ እንዲያገኝ ግብጽ ትሻለች ብለዋል። ግብጻዊው የማህበረ ፖለቲካ ሳይንስ ባለሙያ ሰይድ ሳድቅ ለቪኦኤ እንደተናገሩት ደግሞ የግብፁ ፕሬዚዳንት አብድል ፈታህ አልሲሲ ባለፈው ሳምንት በፈረንሳይና ጀርመን ያደረጉት ጉብኝት ምናልባትም የሩሲያና የዩክሬን ችግር በዲፕሎማሲያዊ መንገድ እንዲፈታ የሚደረገው ጥረት አካል ሳይሆን አይቀርም።
እንደሚመስለኝ ስለ ጉብኝቱ እንደሚወራው ሳይሆን የአልሲሲ የአውሮፓ ጉብኝት የሚያተኩረው የዩክሬንን ቀውስ በመሸምገል ላይ ነው። ወደ ፈረንሳይና ጀርመን ሄደዋል። የዩክሬን ጉዳይ በተመለከተ ዋናው ተዋናዮች እነዚህ አገሮች ናቸው።
ከአሜሪካና ለሩሲያ በጣም ቅርብ ከሆነችው ሰርቢያ ቀጥሎ ማለት ነው።
ላቭሮቭ በበኩላቸው የዩክሬንን ግጭት በተመለከተ በአፋጣኝ የሚቆምበትንና ከዚህ ጋር የተያያዙ ሌሎች ጉዳዮችን በተመለከተ ከአልሲሲ ጋር መወያየታቸውን ተናግረዋል። ላቭሮቭ ይህን የተናገሩት ሩሲያ በዩክሬን ላይ ጥቃቷን እያጠናከረች ባለበት ሰዓት ነው።
ሩሲያ አፋጣኝ የሰላም መፍትሄ ፍለጋ በመካሄድ ላይ መሆኑን ታደንቃለች። ይህም የሁሉንም ወገኖች ወሳኝና ህጋዊ መብቶች እንዲሁም በአውሮፓ ዘላቂ ሰላም መፍጠርን ታሳቢ ያደረገ ይሆናል።
በግብጽ የሚገኘውና ሩሲያ በቅርቡ መገንባት የጀመረችው የዳባ ኒውክሌር ኃይል ማመንጫ የውይይቱ ዋና አጀንዳ እንደነበረም ተገልጿል። ሮሳቶም የተሰኘው የሩሲያ አቶሚክ ኢነርጂ ኮርፖሬሽን የዳባን የኒውክሌር ኃይል ማመንጫ በመገንባት ላይ ይገኛል። በአትላንቲክ ካውንስል የሚሰሩትና የመካከለኛው ምስራቅ የኃይል ተንታኝ የሆኑት ፖል ሱሊቫን ለቪኦኤ እንደተናገሩት ማመንጫው ከሚገነባበት ሀገር አንጻር ሲታይ የኒውክሌር የኃይል ማመንጫ ለሚገነቡት ሀገሮች ለምሳሌ ሩሲያን ብንወስድ ከ80 እስከ 100 ዓመታት የሚደርስ የተሻለ አንጻራዊ ጥቅም ይሰጣቸዋል ብለዋል። ሱሊቫን ጨምረው እንዳሉት ሩሲያና ቻይና የኒውክሌር ኃይል ማመንጫ ግንባታን በተመለከተ የበላይነት የያዙ ሲሆን ይህም ፖለቲካዊ፣ ዲፕሎማሲያዊና ኢኮኖሚያዊ የበላይነት እንዲያገኙ ያደርጋቸዋል። ላቭሮቭ የአፍሪካ ጉብኝታቸውን ሲቀጥሉ ኢትዮጵያን እንደሚጎበኙ ይጠበቃል። በዚህ ጉብኝታቸውም አጨቃጫቂ የሆነውን የህዳሴ ግድብ በተመለከተ ጉዳዩን ለኢትዮጵያ እንደሚያነሱ ግብጽ ተስፋ ታደርጋለች። የታላቁ የህዳሴ ግድብ ከአባይ ወንዝ የማገኘውን የውሃ መጠን ይቀንስብኛል የሚል ስጋት ግብጽ ስታሰማ ቆይታለች። ከ110 ሚሊዮን በላይ ህዝብ ያላት ኢትዮጵያ በበኩሏ ከግድቡ የሚገኘው ኃይል ለልማቴ ያስፈልገኛል ትላለች። ኤድዋርድ የራኒያን ከካይሮ ለላከው ዘገባ እንግዶ ወልድ ነኝ ከአሌክዛንድሪያ ቨርጂኒያ።
የዜናና የትንታኔ መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። አሁን የስቱዲዮ ሰዓታችን 2:03 ከምሽቱ 3:32 ይላል። ልክ ሁለተኛው አጋማሽ ላይ ነው ያለ ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voaamharic የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን በመግቢያችን ላይ ወደ አስተዋወቅናችሁና ቀደም ሲል በትላንትናው እለትም በዌብሳይታችን በፌስቡክ ገጻችን ላይ ለአውጥተነው የነበረውን ቃለ ምልልስ የምናቀርብበት ጊዜ ላይ ደርሰናል። በዩናይትድ ስቴትስ በዩጂን ኦሬገን ላይ በተካሄደው 18ኛው የዓለም አትሌቲክስ ሻምፒዮና ኢትዮጵያ በሴቶች ማራቶን ለኢትዮጵያ 3ኛ የወርቅ ሜዳሊያ ያስገኘችው አትሌት ጎይቶቶም ገብረስላሴ ውድድሩን ካሸነፈች በኋላ በአሁን ሰዓት በትግራይ ክልል የስልክና የኢንተርኔት አገልግሎት ባለመኖሩ ሌሎች ኢትዮጵያውያን እንደተደሰቱት ሁሉ እናቴም ብትደሰት ወይም እናትና አባቴ ቤተሰቦቼም ይህንን ደስታ ሰምተው ቢደሰቱ በጣም ደስ ይለኝ ነበር ስትል መልእክት አስተላልፋ ነበር። ይህንንም ተከትሎ ዘጋቢያችን ሙልጌታ አጽብሃ ከመቀሌ እንደርታ ወረዳ ማይቀያህ ወደምትባል መንደር በመሄድ እናቷን አግኝቶ አነጋግሮ ነበር። ወይዘሮ በረሃይቱ ካሳ ይባላሉ። በወቅቱም አባቷ ለእርሻ ስራ ወጣ ብለው ነበር። እስቲ እናቷ ያሉትን በጥቂቱ እንስማ።
ሷ ብትጠየቅ ወላጆቼ ይደሰት ነበር፣ እንደ ኢትዮጵያ ሕዝብ ወላጆቼ ደማ ይደሰት ነበር ስትል ደማ እኔ ከሷ ጋር አለቀስኩ። በጣም ተደስት ያለው ግን መደሰቱ ግማሽ ነው። ግማሽ ለቴ ስታሸንፍ ቀጥታ ስትድውል ነበር። በፊቱ ከዚህ በፊት የነበረው ውድድር ቀጥታ ነው የምትድውል ነበረች። በስልክ ነው የምንገናኝ ነበር። አሁን ግን 2 ዓመት እዚህ ግን ትወዳደርም በቴሌቪዥን ነው የምንሰማው እንጂ በስልክ አንሰማ። አላማጣ ሂጄ በሰባት ወር በፊት ነው የተገናኘ፣ በስልክ ነው የተገናኘ። ከዛማ በድምጽ ነው የምንትልከው። ሰዎች አድርጋ በድምጻችሁ እሰማለሁ ስትል እኛ ደማ ድምጽ እንልክ፣ እሷ ደማ በድምጽ ነው የምንሰማ። ሁሉም ተሸክማ ናፍቆትም ሁሉ ተሸክማ እዚህ መድረስዋ በጣም ነው የምትደሰትኩ። እዚህ መድረስዋ በጣም ነው ደስ ያለኝ። እዚ የእግዚአብሔር ፍቃድ ነው እንጂ ቤተሰቡ ሳይጋን እዚ መድረስዋ እኔ በጣም ደስ ይለኛል። ይሄ ልጅ የጠንካራ ናት። ከጻነትዋ ጠንካራ መሆኗ አውቄ የፈለገችው ታድርግ ይያልኝ ነው እዚ የደረሰችው። ጠንካራ ስለሆነች በእግዚአብሔር ፍቃድ ሆነም እኔ ጋዜጠኛ ትሆናለች ነው እሱ ነው የሚመኘው የነበርኩት። ጋዜጠኛ ትሆናለች ልጄ የተማረችው ምሽት እንደገና ትደግማለች ይያልኩ ልጄ ጋዜጠኛ ትሆናለች ነው የሚል የነበርኩት። ጎተይቶም ልጄ ከጻንሽ ነሽ ጎተይቶም ከጻንነትሽ ጀምሮ ነው የኔ ክብር የምትሰጥምሞ ጎተይቶም ልጄ ያንቺ ልጅ ለመሳብ ነው እኔ የሚመንጀውና አይዞሽ ደስ ይበልሽ ለመጋናኘት ያብቀን ነገ ይነጋል ሰው ለሰው ይጋንኛል ይነጋልና አይዞሽ በርቲ።
ምኞታቸው ምን እንደሆነ ከዘጋቢያችን የተጠየቁት እናቷ ወይዘሮ በረሄቲ ሰላም ሆኖ ጎይቶተመን ብቻ ሳይሆን ሌሎች ልጆችንም እንዳይ ሌሎች ወላጆችም ልጆቻቸውን እንዲያዩ እንዲገናኙ ምኞቴ ነው፣ ሰላም እንዲመጣ ነው ምኞቴ ነበር ያሉት። ይህንን ቃለ ምልልስ ወይም ይህንን ዘገባ በአርብ ምሽት አስደምጠናችሁ ነበር። ጎይቶተመን ትላንት አግኝተን አነጋግረናታል፣ እንደሚከተለው ይቀርባል።
ከስምሽን ጀምር። ምን ማለት ነው ጎተቶም ማለት ምን ማለት ነው? ስምሽ ሲያደናግር ነበር። አንዳንድ ሰው ጎይቶም ሲልሽ ነበር፣ ለመጥራትም የሚቸገር ሰው ነበር እና ከስምሽን ጀምር ምንድን ነው ትርጉሙ?
ያው ስሜ አትሌት ጎይቶም ገብረስላሴ ይባላለሁ። ጎይቶም ማለት እንደ እመቤት ማለት ነው።
ማን ያወጣልሽ ስምሽን?
እናቴ ናት ያወጣችልኝ።
ስለዚህ እንግዲህ አነጋገራቸውም የእናትሽ አነጋገር እመቤት እንዳላቸው የሚገልጽ ነው። ቤተሰቧን ወዳድ ናት። አመስግነውሻል መቼስ። እና ውድድር አሸንፈሻል፣ ወርቅ አምጥተሻል ለኢትዮጵያ። ስለ ደስታሽ ደግሞ ስትናገሪ በአሁኑ ሰዓት በትግራይ ክልል የስልክና የኢንተርኔት አገልግሎት ባለመኖሩ ከጦርነቱ በኋላ እናትሽን ማግኘት አለመቻልሽ ከደስታሽ ላይ እንደቀነሰብሽ ገልጸሽ ነበር እና እናትሽ አይ ሰምቻለሁ፣ ድልሽን ሰምቻለሁ፣ ተደስቻለሁ ብለዋል በአሜሪካ ድምጽ በኩል። ሰማሽ እሱን መልእክታቸው?
አዎ ሰምቻለሁ። በጣም ከምጠብቀው በላይ ነው የተደሰትኩት እና ሳሸንፍም ለየት የነበረ ደስታ ነበር የተሰማኝ። እንደዛ ያለችበት ምክንያት ደግሞ እሷ ሁሌ በሄድኩበት ስለምደውልላት እሱን ጠብቃለች፣ እኔም እሱን ነው የጠበቅኩት። ስልክ ቢኖር ኑሮ ቀድሜ እናቴ ጋር ነበር የምደውለው። እነሱም እንደዚህ በቲቪ እያዩ በሰውም አርጋት ታስደውልልኝ ነበረ፣ እኔም እደውልላት ነበረ እና ይሄ ደስታ ምን አለበት ሌላው እንደተደሰተው እናቴውን አይታ ብትሆን ኑሮ፣ አባት እናቴም አይቶ ይሄ ደስታ የነሱ ሰምቼ ቢሆን ኑሮ ነበር ያልኩት እዛን ጊዜ። ከእግዚአብሔር ፈቃድ ደግሞ ተሳካልኝ።
ምን አልሽ ስታያቸው? እንዴት ነበር ሲያየሽው? እንዴት አየሽው ቪዲዮውን? ማን አሳየሽ
ቪዲዮውን? የአክስቴ ልጅ አለ በመሰንጀር ነበር የላክልኝ። እስኪ መሰንጀር ክፈቺና ግቢ አለኝ። አልነገረኝም እንደዚህ አይነት ብሎ። እንዲያው ከፍቼ ሳየው በቃ እኔ እንጃ መመን አቃተኝ። ልክ በአካል ያገኘኋት በቪዲዮ ሳይሆን በአካል ያገኘኋት መስሎ ነው የተሰማኝ።
እንግዲህ ዘጋቢያችን ሙልጌታ አጽብሃ የተወለድሽበትና ያደግሽበት አካባቢ ሄዶ እንደርታ ወረዳ አካባቢ ሄዶ ይሄ የተወለደችበትና ያደገችበት አካባቢ ነው ብሎ ነው እናትሽን ያገኘው እና ያንን መንደር ያንን አካባቢ ካየሽው ከአንድ ዓመት በላይ ሆኗታል ብለዋል እናትሽ። እና ምን ተሰማሽ አካባቢውን ስታዩ? ምን አልሽ?
ያው የሆነ ድብልቅልቅ የሚልሽ ነገር አለ። በጣም ደስታም በጣም ተሰማኝ፣ ከመጠን በላይ ደስታ። በቃ ሳየው ቪዲዮውን ሳየው እናቴን ሳይ እንኳን አሸነፍኩ ብዬ ዳግም ከሮጥኩት ይልቅ እንደገና ዳግም ደስታ ነበር የተሰማኝ እና በጣም ደስ አለኝ።
እንኳን አሸነፍኩ እናትሽን ስላየሽ በዚህ አጋጣሚ ነው ወይስ የእናትሽ ደስታ ነው? የትኛው ምኑ ነው እንኳን አሸነፍኩ ያሰኘሽ?
ማለት በማሸነፌ ነው እናቴ ያየኋት ብዬ ነው የማስበው።
እንግዲህ እናትሽ አብረው መልእክት አስተላልፈዋል ከመደሰታቸውን በተጨማሪ እኔ ደግሞ እንድትሆንልኝ የምፈልገው ነገር አለ ብለው መልእክት አስተላልፈዋል። መቼም ያን መልእክት ሰምተሻል። የእናቶች ምኞት ነው እና እሱን ስታይስ ምን አልሽላትሽ? ከዚህ በፊት እሱ አይነት ፍላጎታቸውን ገልጸውልሽ ነበር?
እናቴን ጋዜጠኛ እንዲሆንላት ትመኝ ነበረ። ትልቅ ክብር አላት ለጋዜጠኛ ማለት። እኔ በፊት ልጅ ሁኜ ከትምህርት ቤት ስመጣ ትምህርት ቤት እኔ የተማርኩት ቤት ደግመው ነበረ እና ይሄ ወረቀት ጋዜጣ ምናምን አለ ጠቅልዬ በእጄ ይዜ ሁሉም ስተነትን ቤት ቁጭ ብዬ ሳወራ ልጄ ጋዜጠኛ ሳትሆን አትቀርም ጋዜጠኛ ትሆናለች እያለችን ነበረ። በዛ ነው።
አንቺ ግን ጋዜጠኛ የመሆን ፍላጎት ነበረሽ?
አዎ፣ ማለት እኔ እዛኔ ለሩጫ አላሰብኩም ነበረ። ሮጣለሁ የሚል ሀሳብ አልነበረኝም፣ እየተማርኩ ያለበት ሰዓት ማለት ነው። ማለት ሯጭም የምናይበት አካባቢ አይደለም፣ ብዙ ሯጮች የምናይበት አካባቢ አይደለም። ከዛ በቃ እሱን ሳይ ጋዜጣ መያዝ፣ ጋዜጠኞች ዜና ሳቀርቡ የሆነ ውስጤ ደስ ይለኝ ነበረ።
ታዲያ ለምን አልሆንሽም ጋዜጠኛ? ለምን ወደ ሩጫ ሄድሽ? እንዴት ሩጫውን ፈልግ?
ያው ሩጫው በትምህርት ቤት ጀመርኩኝ፣ በዛ ታሳካልኝ ወደ ሩጫ ገባሁ።
ወደ ሩጫ የገባሽው ትምህርት ቤቱ ስለገፋፋሽ ነው ወይስ የተለየ ምክንያት ነበረሽ?
በራሴ ፍላጎት ነው
እኮ። በራስሽ ፍላጎት ዝም ብለሽ ተነስተሽ ሮጥሽ? ፍላጎትሽ እንዴት መጣ? ማንን አየሽ? በምን ምክንያት ፍላጎት?
በሩጫ ያየሁበት እኛ ቤተሰባችን አለች፣ እንደ ቤተሰብም እንደ ጎረቤትም አዳኝ ዘኪሮስ ትባላለች። ጀግና ሯጭ ነበረች። አሁን እዚህ አሜሪካ ነው የምትኖረው። እሷ ሂስትሪን እናቴ ትነግረኝ ነበር። እኔ ያልደረስኩባትም ግን ሂስትሪን ትነግረኝ ነበር እናቴ። በዛ ሞራል ነው እሷም ያ ሁሉ ተጽዕኖ ሲደርስብኝ መሮጥ የለባትም ቆምጣ ለብሳ የእኛ ባህል አይደለም እየተባለ ብዙ ተጽዕኖ ይደርሰኝ ነበረ። ግን እናቴ ይህን ነገር ስላየች ስራ ነው ብላ ነበር የምታምንበት። ማንኛው ስራ እናቴን ስራ ታከብራለች። የትኛው ስራ ስራ ነው ብላ ነው የምታምነው? እና ስራ ነው ልጄ እንደዛ አትበልልኝ እያለች ነበረ ሞራል የሰጠችኝ።
እናትሽም ተናግረዋል አይነበትም ነበረ፣ እሷ ግን ለብሳ ትሮጥ ነበር እንደዚህ ብለው እናትሽ ተናግረዋል። እና ከእናትሽ ውጭ ሌላ የሚደግፍሽ ሰው ነበረ በዛ በሩጫው? እንግዲህ በማህበረሰቡ በአካባቢያችሁ ያ ካልተፈቀደ ከእናትሽ ውጭስ ለምሳሌ አባትሽ ምን ይሉ ነበር?
አባቴ የሚደግፈው ነበር። አባት እናቴ ምንም የከለከሉኝ ነገር አልነበረም። እህቶቼም በጣም ነበር የሚደግፉኝ። ከትሬኒንግ መጥቼ ምንም ነገር አልሰራም፣ እንደ ዝም ብዬ እተኛለሁ። በቃ ልክ ለስፖርት የሚጠቅመው ነገሮች ነበር ሁሉ የሚያደርጉልኝ። አባት እናቴ ጋር ተጽዕኖ አልነበረም፣ ቤተሰብ ጋር ነው እንጂ የአባ አካባቢ ስላልተለመደ አባት እናቴ ጋር ምንም ተጽዕኖ አልነበረ። እነሱ ናቸው ትልቅ ሞራል የሰጡኝ።
እናትሽ ሌላ የተመኙት ነገር ለሀገሩ ለሁሉም ሰላም መጥቶ እሷንም ሌሎች ልጆቼንም እንዳያቸው እመኛለሁ ብለዋል። እና እህት ወንድሞች አሉሽ? ካሉት ሴት ናቸው?
አዎ፣ ማለት እዚህ ከኔ ጋር አዲስ አበባ ያሉትን እህትና ወንድም አሉኝ። ያው ግማሹ ከእሷ ጋር ቢሆኑም በመቀሌ ናቸው ያሉት፣ ከእሷ ትንሽ ራቅ ብለዋል። ግን ያው የበለጠ እኛን አፍቆት ነው ያላት፣ ለእኛን ለማየት ነው ጉጉቷን። ሁሉ ወላጅ እንደሚጓጓው ያው ሰላምን መጥቶ በቃ ልጅና ወላጅና ልጅ እንዲገናኝ ነው ጸሎታችን፣ የኛ ምኞትም ነው።
እሳቸውም ሰላም ተመኝተዋል። ያንቺስ ምኞት ምንድን ነው? ምንድን ነው ምኞትሽ?
የኔም ሰላም ነው። ሰላም በምንም ነገር አይገኝም። እኛ በጣም ሰላምን አመት ከስምንት ወር ሆነብናል። ቀላል የወላጅ ናፍቆት ቀላል አይደለም። እናቴ እንዳለችው እኔ ናፍቆት አልችልም። ያው የማይቻል ነገር ግን የለም። ችለን እዚህ ደረስን እንጂ እኔ ናፍቆት አልችልም ነበረ። አንድ ቀን ሳልደውልላት አልተኛም። አባት እናቴን በጣም ወደዋለሁ። አባቴ በጣም ነው የምወደው። በዛ የተነሳ ስልክ ሳልደውልላቸውም አልተኛም ነበረ። እና የማይቻል ነገር የለም ብላለች እናቴ። ናፍቆቱን አትችልም እሷ። ይህን ሁሉ ተቋቁማ እዚህ መድረሷ ግን እግዚአብሔር ኃይል ነው ያለችው። የማይቻል ነገር የለም ችየዋለሁ። ያው እግዚአብሔር ደግሞ ሰላምን አምጥቶ ያው እንዲያገናኘን ነው ምኘቴ።
አባትሽን አላገኘናቸውም። አባትሽን አላየናቸውም። በነገራችን ላይ እኛም ይሄንን የእናትሽን ቃለ ምልልስ ወደ እኛ ሲደርስ በጣም በተቆራረጠ ብዙ ቦታ የተቆራረጠውን ገጣጥመን ነው ለአየር ያበቃ ነው በኢንተርኔት ችግር ምክንያት። እና ያው አባትሽንም አላገኘናቸውም ለምን የሚለውን ጥያቄም ለማግኘት ሌላ ጊዜ መጠበቅ አለብን ኢንተርኔት ስለሌለ። እና እቤት ውስጥ እዛ አካባቢ የሉም አባትሽ ወይስ የት ነው የሚኖሩት አባትሽ? እንደው ስለ አባትሽ
አለ። አንድ ላይ ነው የሚኖሩት። ያው እሷ እንዳለች የክረምት ወቅት አሁን የዘር ወቅት ስለሆነ በረሃ ነበር የሄደው።
በጠዋት ተነስተው በረሃ ሄደዋል። አሁን የእህል የሚዘራበት ወቅት ስለሆነ እንጂ አሉ። አባቴ እንደዚህ ከእናቴ እንኳን በቪዲዮ ባላየው ወደዚህ ልመጣ አንድ ሁለት ሳምንት ሲቀረኝ አካባቢ ወጥቶ ደውሎልኝ ነበረ። ድምፅ ሰምቼዋለሁ እና ያው የበለጠ በመልክ ቢያየውም ደስ ይለኝ ነበር።
በግብርና ስራ ነው የሚተዳደሩት ወላጆችሽ?
አሳድሩ ናቸው። አርሳዝ ነው።
ለኢትዮጵያ ወርቅ ሶስተኛውን ወርቅ ነው ያመጣሽው እና ለኢትዮጵያ ወርቅ ባመጣሽ ጊዜ በጣም ሰው ደስታውን ሲገልጽ ነበር እና ኢትዮጵያም የነበሩ ዘጋቢዎቻችን ሲነግሩን ከተማውም አዲስ አበባም እንደዚህ ከተማው በደስታ ቀልጦ ነበር እና ያንን ስታይ ምን አልሽ? አሁን ካለው ሁኔታ አንጻር እንግዲህ ቤተሰቦችሽንም እያገኘሽ አይደለም እንዳለ ሁኔታ እና ግን በአጠቃላይ ኢትዮጵያውያን ድጋፋቸውን ስታይ ምን ተሰማሽ? ምን ተመኘሽ? ምን አልሽ?
እያየሁ ነበረ የነበረ ድባብ የነበረ ደስታ እና በጣም እንደዚህ ስንሆን ነው የማያምርብን ማለት ምንም ነገር ሁሉም ነገር ትተን ለሰላም ስንቆም ነው እና በጣም ህዝቡ እንደዚህ ለካ ይሄንን ያህል ልብ ውስጥ አለን ብዬ ነው ለራሴን በቃ በጣም ደጋግሜ እያየሁት ነበረ። እርግጥ ውድድሩ በጣም አጓጊና ህል አስጨራሽ ነበረ በጣም እና በዛ የተነሳ ሰው ስሜታማ ውስጥ ሆኖ ነበር እና በጣም ነው የማመሰግነው። በጣም አመሰግናለሁ። በጸሎትም በሞራልም የደገፈኝ ሰዎች በጣም ነው የማመሰግነው። ለኔ እንጃ ሁለተኛ ትልቅ ደስታ ነው የፈጠረብኝ። ይሄን ያህል ህዝብ ነበር ለከም ይከታተለው ለዬ ለራሴ ውስጤን እንዲጠይቅ ነበር ያደረገኝ።
ታናትሽ ሌላ አንድ ምኞት ተመኝተውልሻል? የምፈልገው የብዙ ወላጆች ምኞት ነው እሱና የምፈልገው ልጄ ነው እንድትወልድልኝና ልጇን እንዳይመኛለሁ ብለዋል። ይሄ እንደዚህ ያለ ነገር ያው ከፈጣሪም ከእግዚአብሔርም የሚመጣ ነው። ግን ደግሞ ባንቺ በኩል እንዲህ ያለው ነው እናት ምኞት ስታይ ምን አልሽ? አግብተሻል? ተድረውሻል? ተድረሻል?
እኔ እንደሷን ልጅ መውለድ ማለት አይንህን በአይን ማየት ማለት ነው። ሳገባም እንዲያም እኔ ከአባት እናቴ መውደድ የተነሳ ቤተሰቤቱ መውደድ ከምተነሳ እዛ ሀገር ቤት እጄ ነበረ ሰርግ ያደረኩት አባት እናቴን ለማስደሰት ማለት ነው። እና እሷ ያኛው ሰርግ እንዳለፈ ልጅን ትፈልጋለች። በስፖርት ጉዳይ ደግሞ ያኛው ፕላን ታስቀምጪያለሽ፣ ፕላንሽን ላይ ከደረሽ በኋላ ነው የምታስበው። እና አሁን እኔ እናቴ እውነቷ ነው ድሉን አምጥቻለሁ። ያው ፕሮግራም እንደ ፕሮግራም ነው የሚይዘው እንደ ሐሳብ።
እስቲ በመጨረሻ እሳቸው በእኛ የሬዲዮ ጣቢያ ላይ ልጄ አይዞሽ በርቺ ብለው መልእክት አስተላልፈዋል ሰምቻለሁ ብለሽናል። አንቺ ደግሞ ለእናትሽም ለአባትሽም እስቲ መልእክትሽን አስተላልፊላቸው። የእናትሽን ስም ጠርተሽ አባትሽን ስም ጠርተሽ ታረጊ ትችያለሽ። እሺ።
እናቴ ብሬትካስ ትባላለች፣ አባቴ ደግሞ ገብረስላሴ ተክለስግ ይባላል። እና በጣም ለነሱ የሚላቸው ነገር ካለ ጸሎታችሁ ይቀጥል። በእናንተ ጸሎት በእናንተ ሞራል ነው እዚህ የደረስኩት። እንኳን አሁን ከድሮም ገና እዛ ክፍለ ሀገር ሁኜም ሞራላቸው አይለኝም ነበረ። እናቴ ወኔ ያላት በጣም እናቴ፣ እኔም የእነሱ ያዝኩት ነው ይመስለኛል። ወኔ ነው ዋናው ነገር ማለት። በአሁኑ ሰዓት እንደምታውቂው በጣም ከባድ ነው። የአባት እናት ናፍቆት ሳታገኝ እዚህ ላይ መድረስ ማለት ሁሉም ነገር ተቋቁሞ እዚህ ላይ መድረስ ማለት ይሄ ነው ትልቁ ድል። እና እናንተም አታስቡ፣ አትጨነቁ። እግዚአብሔር ባለው ሰዓት እንገናኛለን። ሁሉ በእግዚአብሔር ፍቃድ ይሆናል። እና እኔ ደህና ነኝ። ወንድሞቼ እህቴም ደህና ናቸው። እነሱ አዲስ አበባ ነው ያሉት ሁለቱም። እና ምንም አታስቡ፣ አትጨነቁ ነው የምለው። ጸሎት ብቻ አድርጉ፣ ሰላም እንደሆንልን እንገናኛለን በሰላም።
ይሄንን ውድድር ስታደርጊ ስታሸንፊ፣ መቼም አብረውሽ ያሉ በስኬትሽ የተደሰቱ ይኖራል አሉ፣ ያው ስናይ ነበር በተለያዩ ፎቶዎችም። እና ማለት የምትፈልጊው መጨረሻ ማመስገንም የምትፈልጊው አብረውሽም ደስታችሁንም ስለተካፈላችሁ አብራችሁም ስላላችሁ ቡድኖች ማለት የምትፈልጊው ነገር ካለ በሱ
በጣም አመሰግነው። ሁሌ እለዋለሁ አሰልጣኞቼ በጣም ነው የማመሰግናቸው። ከኔ ጎን ቆሞ ገና ከእነሱ ጋር ስቀላቀል እነሱ ጋር አብሬ ስሰራ ጀምሮ የአሰልጣኝነት ብቻ ሳይሆን የወላጅ ፍቅር ሰጥቶ ነው እዚህ ያደረሱኝ። በጣም ነው የማመሰግነው። ያው ከኔ ጋር እዚህ የመጣው ሀጅ አድሎ ይባላል። ኮች ሀጅ አድሎ ነው ከኔ ጋር እዚህ አብሮኝ የመጣ እና በጣም ነው የማመሰግናቸው። ሰው የለኝም ብዬ እንኳን አላስብም። እነሱ ናቸው አጠገቤ። ሁለተኛ ደግሞ የኢትዮጵያ እናት ብላት ይቀለኛል። ማለት ደራርቱ ሰላም መሰግናት አላልፍም። ስናለቅ ሳልቀሳ ስንስቅስቃ ስንደሰት ተደስታ እኔ ለሷ የሚገል ቃላትም የለኝም። ያው እግዚአብሔር አክብራት እንግዲህ በጣም ነው ማመሰግነው። እንዳለ ደግሞ እኔን ከጎኔ ሆናችሁ የደገፋችሁት ያገዛችሁ ድሉን እንዳመጣ በመንፈስም ይሁን በአካልም ይሁን በሁሉም ያገዛችሁ ከልብ በጣም አመሰግናለሁ።
በጣም አመሰግናለሁ። በአሜሪካ ድምጽ አድማጮች ስም መልካም እድል እመኝልሻለሁ።
በጣም በጣም ነው ማመሰግነው ከመጠን በላይ ማለት ልክ እናቴን እኔ ጋር እንዳመጣችሁ ታርጌ ነው የምቆጥረው። እዛ ያህል መንገድ ተጉዛችሁ ይህንን ነገር እንዲያ ያበቃችሁኝ በጣም አመሰግናለሁ። ሁለተኛ ደግሞ ኢትዮጵያ ሕዝብ ሁሉ በሙሉ ልክ ይታይ ነበረ እንዴት ሆኖ ውድድሩን እየተከታተለ እንደነበረ እና በጣም ነው ማመስገን ልብ ነው በጣም አመሰግነው። ያው ሞራላችሁ ጸሎታችሁ አይለየን ነው የምንለው። ያው እግዚአብሔር ሰላሙን ያምጣልን። አመሰግናለሁ።
እኛም በጣም እናመሰግናለን።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሰኞ ምሽት የአማርኛ ቋንቋ ዝግጅታችንን ነው። አሁን ወደ ሰኞ ምሽት ተከታዩ መሰናዷችን ነው የምናልፈው። ሐኪሞን ይጠይቁ በዛሬው ሐኪሞን ይጠይቁ መሰናዶ አልዛይመርስ በመባል የሚታወቀውንና በተለይ በእርጅና ወራት የትውስታ አቅም የሚያሳጣ ብርቱ የአንጎል በሽታና ሌሎች የሰው ልጆችን የማስታወስ ችሎታ አስመልክቶ ከመስኩ ተመራማሪ ጋር የተካሄደ ቃለ ምልልስ ነው የምናሰማችሁ። ሙያዊ ትንታኔውን የሚሰጡን ፕሮፌሰር ዮናስ እንዳለ ገዳ በ ባሮ የነርቭ ሕክምና ተቋም የአንጎልና የነርቭ ሐኪምና ተመራማሪ ናቸው። ፕሮፌሰር ዮናስ በአልዛይመርስ ዓለም አቀፍ ጥናትና ምርምር የዘንድሮ ተሸላሚ ናቸው። አሉላ ከበደ ነው ያነጋገራቸው፣ እንደሚከተለው ይቀርባል።
ፕሮፌሰር ዮናስ በአንዳንዶች የሚታይ ትንሽ ትልቁን በተደጋጋሚ የመርሳት አንዳንዴም እሱ ወይም እሷ ልበቢስ ናቸው እስከ መባል የሚደርስ አዝማሚያ አብዛኛው በእርጅና ዘመን ከሚከሰተው እርሶ ከሚያጠኑት ከዚህ የአልዛይመርስ በሽታ ጋር በማነጻጸር ቢያስረዱን። ሁለተኛ አንዳንዶች ብዙ ዘመን ያስቆጠረ ከረጅም ጊዜ በፊት የተከሰተ አንዳንዴም የልጅነት ገጠመኞቻቸውን ጭምር በጣም ጥቃቅን ነገሮችን በሚገርም ዝርዝር እንደ ስዕል የሚስሉ ጊዜን ቦታን ጠቅሰው መናገር የሚችሉ አሉ። አንዳንዶች ደግሞ ቀደም የሆነውን በቅርብ ጊዜ ውስጥ የተፈጸመ ሁናቴ ድርጊት ወይም ደግሞ የሰሙትን መረጃ የሚዘነጉ አሉ። ይሄስ ልዩነት ይኖረው ይሆን? የቅርብ ጊዜ ትውስታን ማጣት ነው ወይስ የረጅም ጊዜ ትውስታን ማጣት ይሆን ከዚህቱ በሽታ ጋር ይበልጥ የሚቆራኘው? ይህንንም መነጽጽር ቢያስረዱን።
እሺ፣ እውነተኛ የአልዛይመር በሽታ ያለው ብዙ ጊዜ በመርሳት ሊጀምር ይችላል። ከዛ በኋላ ከቤቱ ወጥቶ መመለስ ሊያቅተው ይችላል፣ ይጠፋል። ከዛ መናገር እያቃተው ሊሄድ ይችላል። እዛ የማመዛዘን ችሎታው እየጠፋ ሊሄድ ይችላል። ከዛ ልጆቹንም መለየት እያቃተው ሊሄድ ይችላል። እነዚህን ነገሮች አንደኛ ሰውየውን በማነጋገር፣ ሁለተኛ ምርመራዎች በማዘዝ፣ ሶስተኛ ለዘመድ አዝማድ ጠይቀን። በቀላሉ አይደለም በሽታውን ማወቅ የሚቻለው፣ ምክንያቱም ብዙ ዝርዝር ጉዳዮች ስላሉት እና ብዙ ጊዜ በእርግጥ አልዛይመር የቅርቡን ነው ለምሳሌ የአመት በፊት የሁለት አመት ወይም አምስት አመት በፊት የነበረውን ሊያስታውስ ይችላል። ምክንያቱም ካርቦን ኮፒ ማለትም በግልባጭ ብዙ መረጃ ይቀመጣል ብዙ ከቆየ የተለያየ ቦታ ግልባጭ አድርገው እና ግን የትላንትናውን በቅርቡ የሆነው ገና በደንብ መረጃውም አልተሰበሰበው በሱ ነው የሚጀምረው እና ያ ይለያል። እውነተኛ የአልዛይመር በሽታ ያላቸው ሰዎች አንድ በጣም ጠቃሚ ነው የሚባል ነገር አለ አይደል? ለምሳሌ ያክል ዛሬ ከሰዓት በኋላ የልጅ ልጅህ ኦሎምፒክ ስፖርት ይወዳደራል ብሎ ነግሮት ግለሰቡ በጣም ተደስቶ ሊሰማ ይችላል። ከግማሽ ሰዓት በኋላ ያንን መረጃ ለሌላ ሰው ማስተላለፍ አይችልም፣ ይረሳዋል። እውነተኛ አልዛይመር በሽታ ያለው እና ይለያል። ይሄ በልበብሽነት መዘንጋት ይሄኛ ዲስፕሌስ ለምሳሌ መኪና ቁልፍ የት ጋር እንዳደረገ ለማስታወስ የት ጋ ጃኬቱ እንዳስቀመጠ ቤት ውስጥ ለማስታወስ ይሄ ልብ ካለ ማለት ነው። የአልዛይመር በሽታ ያላቸው ሰዎች ልብ ብለው እንኳን ይኸውና እዚህ ጋር ቁልፌን በሩ ጋር አስቀምጫለሁ፣ በቃ በጣም ጥሩ፣ ነገ እዚች ጋር አነሳታለሁ፣ እዚች ቁልፍ ላይ አንጠልጥያለሁ በደንብ ብሎ ነግረው ተናግረው ለሌላ ሰው፣ ከዛ ግን በፍጹም ማስታወሳቸው እንዲያውም እዚህ ጋር አድርጌ ነበር ወይ ነው። እና ይለያል፣ ሁለቱ በጣም በቀላሉ ነው የምንለየው። በእርግጥ ብዙ ስጋት አለ፣ በተለየ እድሜ እየገፋ ሲመጣ ሰዎች በእርግጥ በአግባቡ ያሳስባቸዋል የአልዛይመር በሽታ። ግን አንዳንዴም ደግሞ እንደ ከልክ በላይ መደናገጥም የማቸው ሰዎች አለ፣ ይለያያል።
የትውስታ ነገር የብዙዎችን ቀልብ የሚስብ ብዙዎችም የሚነጋገሩበት ይመስለኛል። ይህን ውይይታችን የሚከታተሉ አድማጮችም በቤተሰብ ውስጥ የመዘንጋት ነገር ተደጋግሞ የሚገጥመው ወይም ደግሞ እድሜ ገፋ ካለ በኋላ በመጃጀት እድሜ ውስጥ በዛ ውስጥ የሚከሰተውን የሚሆን በአዘቦቱ በዕለት ተዕለት የሚገጥሙት አንዳንድ አጋጣሚዎች አናጣምና መቼ ነው መዘንጋት በህመምነት የሚፈረጀው? ከአዘቦቱ ከዕለት ተዕለት ፈተናነት አልፎ ይሄ ችግር ነው ትኩረት ይሻል ባለሙያ ማግኘት ይሻል የሚባለው በእድሜ ባልጠኑ ሰዎችም በወጣቶችም ጭምር
በተደጋጋሚ ያ ችግር ካጋጠመው እና እየባሰ በተለይ እየባሰ ከሄደ እና መርሳት ብቻ ሳይሆን ሌላውም የአንጎል ክፍል እንደዚሁ ችግር እያጋጠመው ከሆነ አንዳንድ ጊዜ በእንግሊዝኛው ያንግ ኦንሴት ደሜንሽያ የሚባለው አለ ሊኖር ይችላል። ግን አብዛኛው ሰው በተለይ ይሄ ከፍተኛ የሆነ የድብርት በሽታ ሜጀር ዲፕሬሽን የሚሉት አለ፣ እሱ በእርግጥ በሽታው እስኪታከም ድረስ ጊዜያዊ የሆነ ልበቢስነት ያመጣል። ይሄ እንግዲህ የተለያየ ምክንያት አለው። አንደኛ ራሱ ዲፕሬሽኑ ኃይለኛ ከሆነ አንዳንድ ሆርሞኖች ኮርቲዞል የሚባል ሆርሞን በተለይ እሱ በብዛት ይረጫል ድብርት ያለው ሰው ላይ። ያ ኮርቲዞል ደግሞ ማስታወስ ስራ የሚሰራው ሂፖካምፐስ የሚባሉትን ሴሎች ባያጠፋቸውም ይኮረኩማቸዋል። ስለዚህ ከዛ እስኪድኑ ድረስ ድብርቱ እስኪለቃቸው እየሄደ የኮረኮማቸው ሊሄድ ይችላል። እና ይሄ ዋሽንግተን ዩኒቨርሲቲ ውስጥ አንድ ጥናት የተደረገው ድና ያደረጉት በተደጋጋሚ ሜጀር ዲፕሬሽን ይሄ ምግብ ሁሉ መብላት ያቆማሉ፣ ሰውነታቸው ይቀንሳል፣ መተኛት አይችሉም፣ ሀሳባቸው አንድ ልክ ጭቃ ውስጥ እንደሚሽከረከር ጎማ ነው፣ አንድ ነገር ላይ ነው የሚያሰላስሉት እና መደሰት አይችሉም፣ ያዝናሉ። እንደዚህ ከፍተኛ የሆነ ሜጀር ዲፕሬሽን በተደጋጋሚ 4-5 ጊዜ ያጋጥማቸው በተለይ ሴቶች ላይ ነው ጥናት ያደረጉት። እነሱ ይሄ የማስታወስ ችሎታ ያለውትን ሴሎች መኮርኮም ብቻ ሳይሆን በተደጋጋሚ ሲኮረኮም ሂፖካምፐሱ የመዳከም ምልክት ያሳያል። እና እንደዛም ቢሆን ከፍተኛ ድብርት ውስጥ እንኳን ያለበት ሰው ሁለቱም እድሜያቸው 50 ሊሆን ኮግኒቲቭ ቴስት ማለትም የማስታወስ ችሎታ ፈተና ሲሰጥ የአልዛይመሩ በጣም ዝቅ ነው የሚለው። ድብርት ያለባቸው ተወሰነ ደረጃ ድረስ ያስታውሳል። ኢንኤፊሽንት የድብርት የሚፈጥረው ብቃትን ነው የሚያሳንሰው። አልዛይመር ግን ብቃቱን ምኑ ጠራርጎ ነው የሚያጠፋው። ስለዚህ አንትሪትድ ዲፕሬሽን ከፍተኛ የሆነ የድብርት በሽታ መድኃኒት የማይወስዱ ሰዎች፣ የማይታከሙ ሰዎች እነሱ ላይ ያው ጊዜያዊ የሆነ የማስታወስ እና ሀሳብን የመሰብሰብ ችግር ያጋጥማቸዋል። ግን መለየት እንችላለን፣ እሱን በምርመራ አልዛይመሩን ከዛ መለየት ይቻላል። እና እንግዲህ ሴንሲቲቭ ኢንስትሩመንት ይባላል። አሁን ለምሳሌ በሰፊው መረብ ብትወረውር ውቅያኖስ ውስጥ አሳውንም ሻርኩንም ምኑንም ይዞ ያወጣል። ከዛ ውስጥ መርጠህ አሳውን ትወስዳለህ። እና አንዳንድ ሴንሲቲቭ ኢንስትሩመንት በሰፊው በተለይ ዲፕሬሽን ያለውንም አልዛይመር ያለውን ሁሉን አምጥተን ከዚያ ደግሞ በተለይ አንዱን ከአንዱ ለመለየት የሚችሉ ቴስቶች በመጠቀም እንለያለን እንጂ እንዳልከው ነው ጎልማሳው ሰዎች እንትናል። ሌላው ደግሞ ከፍተኛ የሆነ ከመጠን ያለፈ ኔጋቲቭ፣ ከመጠን ያለፈ ንዴት፣ እሱም ተጽዕኖ አለው።
አሉላና ፕሮፌሰር ዮናስ እንዳለ ገዳ ያደረጉት ውይይት አልተቋጨም። ሙሉን በዌብሳይታችንና በፌስቡክ ገጻችን እናስደምጣችኋለን። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች በተለይ ስፖርትና አፍሪካ ነክ ርዕሶች በሰዓት ጥበት ምክንያት አልቀረቡም። እነሱንም በዌብሳይታችን ላይ ጎብኙ። ሳስተናግዳችሁ ያመሸሁት ሲሆን ግርማ ነበርኩ። በእኛ በኩል ሰላም፣ በደህና ደሩ። በነገው ምሽት እንገናኛለን።
Thank you.